የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ መጋቢት 20 2015 ዓ.ም ዝግጅታችን ጀመረ። ከአፋር ክልል በተፈናቀሉ ሶማሌዎች ላይ የሚደርሰውን እንግልት በመቃወም አገር አቋራጭ መንገድ በዘጉ ኢትዮጵያውያን ላይ የኢትዮጵያ መከላከያ ሰራዊት አባላት ወሰዱት በተባለ እርምጃ ሰላማዊ ሰዎች መገደላቸውን ነዋሪዎች ገለጹ።
እነዚህ የተፈናቀሉት ሕዝብ ወደ ቀያቸው ይመለሱ ነበር ዋናው ጥያቄ። እነዚህ ሰዎች እስካልተመለሱ ድረስ ምንም የምንከፍተው መንገድ የለም የሚል ነበረ። የተፈናቀሉ ነዋሪዎች ወደ ቀያቸው ይመለሱ፣ ጉዳት ያደረሱ ሰዎች ደግሞ ወደ ሕግ ይቀረቡ፣ እንደገና ደግሞ ካሳም ይሰጣቸው የሚል ነበር የጠየቁት።
የሰማችኋቸው በጉዳዩ ላይ ያናገርናቸውን የሶማሌ ክልል አይሻ ከተማ ነዋሪዎችን ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉ እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ እያልን አሁን በቅድሚያ ወደ ሰዓቱ ዋና ዋና የዓለም ዜና እናልፋለን።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። ዩናይትድ ስቴትስ ለአፍሪካ ሴቶች አቅም ግንባታ የሚውል የ1 ቢሊዮን ዶላር ድጋፍ እንደምትለግስ ምክትል ፕሬዚደንት ካመላ ሃሪስ አስታወቁ። የሶስት የአፍሪካ ሀገሮች ጉብኝት ላይ የሚገኙት ምክትል ፕሬዚደንቷ የሀገራቸውን የገንዘብ ድጋፍ ይፋ ያደረጉት ዛሬ የጋና ጉብኝታቸውን ሲያጠናቅቁ ነው። ገንዘቡ ለዲጂታል አገልግሎቶች፣ ለስልጠናና ለስራ ፈጣሪዎች ድጋፍ እንደሚውል ከጽህፈት ቤታቸው የወጣው መግለጫ ያመለክታል። ገንዘቡ የተገኘው ከፌዴራሉ መንግስት፣ ከበጎ አድራጎት ተቋማትና ከግል ኩባንያዎች መሆኑንም አመልክቷል።
In addition, the Gates Foundation is investing an additional $40 million to support these goals.
የጌትስ ፋውንዴሽን ይህንን ግብ ለማሳካት ተጨማሪ 40 ሚሊዮን ዶላር ይለግሳል። የግሉ ዘርፍም ግዙፍ የገንዘብ ድጋፍ ሊሰጥ ቃል ገብቷል። የቴክኖሎጂ፣ የፋይናንስ አገልግሎት ዘርፎች እንዲሁም የጤና ጥበቃ ኢንዱስትሪዎች ይረዳሉ። ይህ የገንዘብ ድጋፍ በዋናነት የአነስተኛ ንግድ ድርጅት ባለቤቶችንና ስራ ፈጣሪዎችን በዲጂታል ቴክኖሎጂ ለማዘመን፣ የካፒታል የጤና ጥበቃና የትምህርት ተደራሽነትን ለማጎልበትና ጾታዊ ጥቃቶችን ለመዋጋት ይውላል።
ምክትል ፕሬዚደንት ሃሪስ ዛሬ የጋና ጉብኝታቸውን አጠናቀው ወደ ታንዛኒያ ከማምራታቸው አስቀድመው በአክራ ከስራ ፈጣሪ ሴቶች ጋር ተወያይተዋል። ምክትል ፕሬዚደንት ሃሪስ ከታንዛኒያ በኋላ ወደ ዛምቢያ ያመራሉ። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል። በናይጄሪያ የሚገኙ የሲቪል ማህበረሰብ አባላት የሀገሪቱ ምርጫ ኮሚሽንና መንግስት ከሳምንታት በፊት ተካሂደው የነበሩት ፕሬዝደንታዊና የአገረ ገዢዎች ምርጫ ውጤቶችን እንደገና እንዲመረምሩ ግፊት ለማድረግ የተቃውሞ ሰልፍ እያካሄዱ ነው። በሁለቱም ምርጫዎች ወቅት የህይወት መጥፋትን ያስከተሉ ጥቃቶች፣ የአካል ጉዳት፣ ድምፅ ሰጪዎችን ማሸማቀቅና ድምፅ እንዳይሰጡ እንቅፋት መፍጠርን የመሳሰሉ ጥሰቶች ተፈጽመዋል። ከ700 በላይ የሚሆኑ ሰዎች ምርጫውን አውከዋል በሚል በቁጥጥር ስር መዋላቸውንና በሀገሪቱ ህግ መሰረት ለፍርድ እንደሚቀርቡ ፖሊስ ባለፈው ሰኞ አስታውቋል። የነጻ ናይጄሪያ እንቅስቃሴ የተባለው የሲቪል ማህበረሰቡ ቡድን ትናንት ማክሰኞ ሰልፍ ማካሄዱ ሲታወቅ፣ ባለፈው ሳምንት የተጀመረውና በየዕለቱ እየተካሄደ ያለው የተቃውሞ ሰልፍ ተሳታፊዎች የምርጫ አፈጻጸሙን በተመለከተ ተፈጥሯል ላሉት ችግር ኃላፊነት እንዲወስድ ጠይቀዋል። የሰብአዊ መብት ተሟጋቹ ቡድን አምነስቲ ኢንተርናሽናል በናይጄሪያ ምርጫ ወቅት በርካቶችን ድምጽ ከመስጠት ያገደውን ሁከት አውግዞ ባለስልጣናት ጥፋተኞቹን እንዲቀጡ ባለፈው ሳምንት ጥሪ ማቅረቡ የሚታወስ ነው። ንብረትነቱ የዴንማርክ የሆነ ነዳጅ ጫኝ መርከብ ባለፈው ሳምንት መጨረሻ ጊኒ ባህረ ሰላጤ ላይ በባህር ላይ ዘራፊዎች መወረሩን የመርከቡ ባለቤት አስታወቁ። ከ16ቱ የመርከቡ ሰራተኞች ጋር ግንኙነት እንደተቋረጠም ነው ያመለከቱት። በላይቤሪያ ባንዲራ የሚጓዘው መርከብ ከኮንጎ ሪፐብሊክ በስተምዕራብ 260 ኪሎ ሜትር ርቀት ላይ አጣዳፊ አደጋ እንዳጋጠመው የተናገረው የመርከቡ ባለቤት መርከበኞቹ በአደጋ ጊዜ ደንብ መሰረት ደህንነታቸው ወደሚጠበቅበት የመርከቡ ክፍል ገብተው መደበቃቸውን ገልጿል። የመርከበኞቹን ዜግነት ለመግለጽ ግን አልፈቀደም። መርከቡ ጥቃቱ የደረሰበት ዓለም አቀፍ የባህር ክልል ላይ መሆኑን የፖንቴኖዋር ወደብ ባለስልጣን አመልክተዋል። ከሴኔጋል እስከ አንጎላ የሚዘልቀውና የ5700 ኪሎ ሜትር እርዝመት ያለው ዋና የንግድ መርከብ መተላለፊያ መስመር የባህር ዘራፊዎች ጥቃት አደጋ የሚያሰጋበት ሲሆን አብዛኛውን ጥቃት የሚያደርሱት የናይጄሪያውያን ወሮበላ ቡድኖች መሆናቸው ተመልክቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በምስራቋ ባህሙት ከተማ ላይ የሚካሄደው ውጊያ ወሳኝ መሆኑን ያስረዱት የዩክሬን ፕሬዚደንት ቮሎዲሚር ዘሌንስኪ እዚያ ቦታ ላይ ከተሸነፍን ከዓለም አቀፉ ማህበረሰብ ጫና ይመጣብናል፣ በሀገር ውስጥም አንዳንድ ዩክሬናውያን ከሩሲያ ጋር ወደ መስማማት እንዲያዘነብሉ ሊያደርግ ይችላል ሲሉ አስጠነቀቁ። ዜሌንስኪ ትናንት ማክሰኞ ለአሶሲየትድ ፕሬስ በሰጡት ቃል ኃይሎቿን ከሀገራችን ሙሉ በሙሉ ሳታስወጣ ከሩሲያ ጋር የሰላም ድርድር ውስጥ አንገባም ብለዋል። ሩሲያ ዩክሬን ላይ ወረራ ከከፈተች ወዲህ 4 ግዛቶችን የተቆጣጠረች ሲሆን አድራጎቷን የተባበሩት መንግስታት ድርጅት ህገ ወጥ ብሎ አውግዞታል። ምዕራባውያን የዩክሬን አጋሮች ለባህሙቱ ውጊያ የተጋነነ ቦታ ባይሰጡትም ዜሌንስኪ ግን እዚያ ከተሸነፍን በጦርነቱ አጠቃላይ ይዞታ ላይ ከባድ አንድምታ ያስከትላል ሲሉ ነው ያሳሰቡት። ሜክሲኮ ውስጥ በሚገኝ የኢሚግሬሽን የፍልሰተኞች ማቆያ ማዕከል ሰኞ ዕለት በደረሰ የእሳት አደጋ ቢያንስ 40 ሰዎች መሞታቸውን ተከትሎ ኤልሳልቫዶር የማዕከሉን ሰራተኞች አድራጎት አጥብቃ አወገዘች። የፍልሰተኞች ማቆያ ማዕከሉ ሰራተኞች አንድ ክፍል ውስጥ የነበሩትን ወንዶች እሳቱ በተነሳበት ጊዜ ለማውጣት ሳይረባረቡ ራሳቸው ከቃጠሎ ለማምለጥ ሲሯሯጡ እንደነበረ የማዕከሉ የደህንነት ክትትል ቪዲዮ ላይ ታይቷል። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስም በዚህ አሳዛኝ አደጋ ሕይወታቸውን ላጡት ሰዎች እንጸልይ ሲሉ ተማጽነዋል። የእሳት አደጋው የደረሰው ኪዊዳድ ሁዋሬዝ ውስጥ በሚገኝ ብሔራዊ የፍልሰተኛ ተቋም የተባለ አካል የሚያስተዳድረው ማዕከል ውስጥ ሲሆን ስፍራው በብዛት ጥገኝነት ጠያቂዎች ድንበር አቋርጠው ወደ ዩናይትድ ስቴትስ ለመግባት የሚሞክሩበት መሆኑ ተመልክቷል። በአደጋው የሞቱትና የቆሰሉት ፍልሰተኞች የጓቴማላ፣ የሆንዱራስ፣ የኤልሳልቫዶር፣ የቬኔዙዌላ፣ የኮሎምቢያና የኤኳዶር ሰዎች ሲሆኑ የሚበዙት የጓቴማላ ተወላጆች መሆናቸውን የሜክሲኮ ጠቅላይ አቃቢ ሕግ ቢሮ አስታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ እንዲሁም በሜክሲኮ የዩናይትድ ስቴትስ አምባሳደር ኬን ሳላዛር በደረሰው አደጋ ለሞቱት ሰዎች ቤተሰቦች ሐዘናቸውን ገልጸዋል። ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የረቡዕ ምሽት ዝግጅቶቻችን ጋር አብራችሁን አምሹ።
ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ረቡዕ መጋቢት 20 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
በኦፕሬሽን ነው የተወለድኩት። ግን ከኦፕሬሽን ከተወለድኩ በኋላ ኢንፌክሽን ስለያዘኝ ያላቸውን መድኃኒት ሁሉ ሞክረው አይ በቃ አትድንም ትሞታለች ብለው በቃ ትሙት ግድ የለም እናትየዋ ሌላ ልጅ ትወልዳለች ብለው ነበር ያሉት።
የሰማችኋቸው ለደግ የተሰኘ ሚድዋይፈሪ ኮሌጅ ከፍተው በቂ አቅም የሌላቸውን ሴቶች የሚያስተምሩትን ዶክተር ትግስት ግርማን ነው። በተለያዩ ዓለም አቀፍ ተቋማት ሰርተው ጡረታ የወጡት ዶክተር ትግስት ጋር የሚኖረን ቆይታ በሁለተኛው አጋማሽ ታደምጡታላችሁ። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አሁን ቀዳሚ ወደሚሆነው የዕለቱ አብይ ርዕስ ዘገባ እንለፍ። በአፋር ክልል ታጣቂዎች አላግባብ ተፈናቅለዋል ያሏቸው የሶማሌ ተወላጆች ወደ ቀያቸው እንዲመለሱ በሚል አገር አቋራጭ መንገድ ዘግተው በነበሩ የአይሻ ከተማ ነዋሪዎች ላይ የኢትዮጵያ መከላከያ ሰራዊት አባላት ወስደውታል በተባለ እርምጃ ሰላማዊ ሰዎች መገደላቸውን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ገለጹ። በጉዳዩ ላይ ከመከላከያ ሰራዊትም ሆነ ከፌዴራል መንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። በአፋር እና ሶማሌ ክልል አዋሳኝ አካባቢዎች በደረሰ ግጭት እስካሁን ብዙ ሰዎች መፈናቀላቸውን የሲቲ ዞን አደጋ መከላከል አስታውቋል። አዲስ ቸኮል ተጨማሪ ዘገባ አለው።
ከደቡብ ጅቡቲ 46 ኪሎ ሜትር ርቀት ላይ የምትገኘው የሶማሌ ክልል አይሻ ከተማ ነዋሪዎች ከአፋር ክልል ያላግባብ ተፈናቅሏል ያሏቸው የሶማሌ ተወላጆች ወደ ቀያቸው እንዲመለሱ በመጠየቅ ለሁለት ቀናት ከጅቡቲ ወደ ኢትዮጵያ የሚወስደው ዋናውን አገር አቋራጭ መንገድ ዘግተውት እንደነበረ የአሜሪካ ድምጽ ያነጋገራቸው የከተማ ነዋሪዎች ተናገሩ። የአፋርና ሶማሌ ክልል በሚወዛገቡባቸው ሶስት ቀበሌዎችና አጎራባች አካባቢዎች የአፋር ታጣቂዎች ፈጽሞታል በተባለ ጥቃት የተፈናቀሉ በመቶ ሺዎች የሚቆጠሩ የሶማሌ ብሔር ተወላጆች ወደ ቀያቸው እንዲመለሱ በመጠየቅ እሁድ መጋቢት 17 እና ሰኞ መጋቢት 18 መንገድ መዝጋታቸውን ነዋሪዎች ይናገራሉ። እሁድ አመሻሽ ላይ የፌዴራል መከላከያ ሰራዊት ወደ ከተማዋ ገብቶ ከከተማ ነዋሪዎች ጋር ውይይት ማድረጉን፣ ሆኖም በውይይቱ ውስጥ ከስምምነት ባለመደረሱ ግጭት መፈጠሩንና ሰዎች መገደላቸውን በስልክ ያነጋገርነው የከተማ ነዋሪ ሮበሌ ማመድ ለአሜሪካ ድምጽ ገልጿል።
መከላከያ ማታ ላይ መጣ፣ ከዛ አረፉ። መከላከያዎች ነገ ጠዋት ከህዝቡ ጋር እናወራለን አሉ። ዛሬ ጠዋት 12 ሰዓት ተኩል እስከ 1 ሰዓት ላይ ከህዝቡ ጋር ተወያዩ። ህዝቡን ያለውን ቅሬታ በሙሉ ተናገረ። የመንገዱ የተዘጋበት ዋነኛው መንስኤ ደግሞ ከምዕራብ ሲቲ ዞን አንዶፎ፣ አዳይቱ፣ ገርበሬሴ፣ ደነሄለ የሚባሉ አካባቢ የተፈናቀሉ ብዙ ተፈናቃዮች አሉ። እዚህ አይሻ ወረዳ ድረስ እነዚህ የተፈናቀሉት ህዝብ ወደ ቀያቸው ይመለሱ ነበር ዋናው ጥያቄ። እነዚህ ሰዎች እስካልተመለሱ ድረስ ምንም የምንከፍተው መንገድ የለም የሚል ነበረ። ትክክለኛ ጥያቄ ነው። ስለዚህ እኔ ለበላይ ካልና ለሲቪል አመራሮች አስተላልፋለሁ። እኔ ነው የመጣሁት ደግሞ እና መንገዱን እንድንከፍት ነው። አንተ ክፈት እኛን ከፍትም አሉት። በዛ መሀል በጉበት ለመክፈት እና በዛ ግርግር ተነሳ፣ ሁለት ሰው ተገሏል።
ጥቃቱ የተፈጸመው የጸጥታ ስጋት ባልነበሩ ሰዎች ላይ ነው ሲሉ አቶ ሮበሌ ወቀስ ያሰማሉ።
አሁን ከተጎዱት ውስጥ መካከል ስምንት ልጅ ወለደች እናት አለች፣ አክስቴ ነች። እኔ እሱ አሁን አይደለም መከላ ድንከራ ሰው መሆን አልችልም። ሁለቱ ተገሏል። ከተነገረም ውስጥ መረቁ ከተናገሩት አንዱ ነው። ግልጽ ስለተናገረ ብቻ ነው የተገለው።
የአይሻ አካባቢ ተወላጅ እንደሆኑ የገለጹልንና አስቀድሞ የሶማሌ ክልል ፖሊስ ኮሚሽን ከፍተኛ አመራር የነበሩት አቶ አሊ ሰምሬም
መንግስት የተላኩ ወታደሮች ማለትም መከላከያ ኃይል ወደ አካባቢው ተሰፍረው ነበሩ። ህብረተሰቡን በማነጋገርና መንገዱ እንዲፈቱ ነበረ የተጠየቁት። ግን መንገዱ አንሳሳም፣ ጥያቄያችን እስከምንመለስ በማለት ህብረተሰቡ እንቢታ አሳይተዋል። ምክንያቱም ህብረተሰቡ ጠየቁት የተፈናቀሉ ነዋሪዎች ወደ ቀያቸው ይመለሱ፣ ጉዳት ያደረሱ ሰዎች ደግሞ ወደ ህግ ይቀረቡ፣ እንደገና ደግሞ ካሳም ይሰጣቸው የሚል ነበር የጠየቁት። ይህንን መንግስት መመለስ ሲገባው በሀይል ተጠቅሞ የአካባቢው ሰዎችን በጥይት ጨፍጭፎ ገለዋል። ሶስት ሰዎች በስናበር ጎን ለጎን እያሉ ማለት ነው ልጆቹ የተገደሉት።
ሀገር አቋራጭ መንገዱ ከሰኞ ከሰዓት ጀምሮ ክፍት ቢሆንም የባቡር ሀዲዱ ግን በመነቃቀሉ አገልግሎት መስጠት አለመጀመሩን አቶ አሊ ለአሜሪካ ድምጽ አስታውቀዋል።
መንገዱ ተከፍተዋል ማለትም አውረ ጎዳናው ጅቡቲንና ድሬዳዋ የሚያገናኝ አውረ ጎዳና ተከፍተዋል። የተናደዱት ወጣቶች ግን ሀዲድን ፈታቶት ነው ያሉት እና ሀዲዱ ከጥቅሞች ነው ያደረጉት።
በአሁኑ ሰዓት በርከት ያሉ ቁጥር ያላቸው የመከላከያ ሰራዊት አባላት በአይሻ ከተማ እንደሚገኘው ገለጹልን አቶ አሊ። በከተማም ስጋት እንዳዣበበ ይናገራሉ።
ሶስት ሰዎች ተገለዋል፣ ብዙ ሰዎችም ቆስለዋል። ከተማ እስካሁን ድረስ በኢመርጀንሲ ስቴት ነው እያለች ያለችው። ምንም አይነት እንቅስቃሴ እየተደረገ ያለው
በጉዳዩ ላይ ምላሽና ማብራሪያ እንዲሰጡን የወረዳው ሊቀመንበር አቶ አብዲ ፎሬና ሌሎች በወረዳ አመራሮች ስልክ ላይ ከሰኞ ጀምሮ ለሶስት ተከታታይ ቀናት በተደጋጋሚ ብንሞክርም ያብዛኞቹ በመዘጋቱ አንዳንዶቹ ባለማሳታቸው ልናገኛቸው አልቻልንም። የሲቲ ዞን ሊቀመንበር አቶ መሐመድ ረቤና ሌሎችም የዞን አመራሮችም እንዲሁ ስልካቸው በመዘጋቱ ልናገኛቸው አልቻልንም። የፌደራል መከላከያ ሚኒስቴር የኮሙኒኬሽን ዳይሬክተር ኮሎኔል ጌትነት አዳነንም በስልክ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። በአሁኑ ሰዓት በሶስት የተለያዩ ዙሮች ታጣቂዎች ያደረሱት በተባለው ጥቃት የተፈናቀሉ ከ300,000 በላይ ተፈናቃዮች በሲቲ ዞን እንደሚገኙ የዞኑ አደጋ መከላከልና ዝግጁነት ቢሮ ኃላፊ አቶ ሀሰን ረቤ ለአሜሪካ ድምጽ አስታውቀዋል።
ሶስት ጊዜ የተፈናቀሉት የመጀመሪያው ስድስት ወር ይሆናል። በዚህ መጨረሻ ላይ አሁን ነው ከአንድ እስከ ሁለት ሳምንት እና ከአንድ ሳምንት በፊት የተፈናቀሉትም አሉ። ቁጥራቸው 49,200 ሀውስሆልድ ነው።
አባወራ
ው 300,000 ነው የሚሆነው የተፈናቀሉትበት ቦታ አዱፎ፣ አዴቱ፣ ገርበዒቴ እና ሸክላ ደለሄላይ ትሬና የሚባል አካባቢዎች ናቸው የተፈናቀሉት። እንግዲህ አንድ ዞን ሙሉ ማለት ነው።
ለተፈናቃዮቹ ልዩ ልዩ ድጋፍ እየተደረገ ቢሆንም ከችግሩ ስፋት አንጻር ግን በቂ እንዳልሆነ አቶ ሀሰን ይገልጻሉ። በተለይም የአልሚ ምግብ እጥረት መኖሩን ያሰምሩበታል። ከሶስቱ አወዛጋቢ ቀበሌዎች የተፈናቀሉት ነዋሪዎች አስቀድሞ የከተማ ነዋሪዎች በመሆናቸው ምንም አይነት መሰረተ ልማት በሌለበት ቦታ ያለ በቂ መጠለያ መስፈራቸው ለልዩ ልዩ ችግር እንደዳረጋቸው አቶ ሀሰን ይናገራሉ። በጉዳዩ ላይ አፋር ክልል ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አህመድ ካለዮታን ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። የአፋርና ሶማሌ ክልል በሚወዛገቡባቸው ሶስት ቀበሌዎች ባለፉት አምስት ዓመታት ተደጋጋሚ ደም አፋሳሽ ግጭቶች እንዳካሄዱ ሲሆን ተደጋጋሚ የሰላም ጉባኤዎችንም አካሂደዋል። ሆኖም እስካሁን ድረስ ደም አፋሳሹ ያዘለቀቀ እያደረገ እንደቀጠለ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። ወደ ትንታኔው መጽሔት እናልፋለን። በኢትዮጵያ በአማራ ብሔር ተወላጆች ላይ በተለየ ሁኔታ ይደርሳል ያሉትን በደል ለመቃወም በለንደን አደባባይ ሰልፍ የወጡ ኢትዮጵያውያን የእንግሊዝ መንግስት በኢትዮጵያ መንግስት ላይ ጫና እንዲያደርግ ጠየቁ። ቁጥራቸው እስከ 30 የሚገመት ኢትዮጵያውያን ሰኞ መጋቢት 18 ቀን 2015 ዓ.ም በእንግሊዙ ጠቅላይ ሚኒስትር መኖሪያ ቤት ፊት ለፊት ባካሄዱት ሰልፍ በኢትዮጵያ መንግስት ላይ ተቃውሟቸውን አሰምተዋል። ዝርዝሩን አስተዋይ ከበደ ከለንደን ያቀርበዋል።
በለንደን ከተማ ሰኞ ዕለት የተደረገው ሰልፍ በአማራ ብሔር ተወላጆች ላይ እየተካሄደ ያለው የዘር ማጥፋት ዘመቻ ይቁም የሚል እንቅስቃሴ ከሚያራምዱ 9 ድርጅቶች መካከል በአራቱ ጥምረት መዘጋጀቱ ተገልጿል። የአማራ ግብረ ኃይል የተሰኘው የዲያስፖራ እንቅስቃሴ በዩናይትድ ኪንግደም ከሚገኙ ሌሎች አጋር ድርጅቶች ጋር በመተባበር ባዘጋጁት ሰልፍ ካለፉት 5 ዓመታት ጀምሮ በኢትዮጵያ በአማራ ብሔር ተወላጆች ላይ እየተፈጸመ ነው ያሉትን ጥቃት አውግዘዋል። ባለፈው ሰኞ መጋቢት 18 ቀን 2015 ዓ.ም በተለምዶ 10 ቁጥር ዳውኒንግ ስትሪት ተብሎ በሚጠራው በእንግሊዙ ጠቅላይ ሚኒስትር መኖሪያ ፊት ለፊት ቁጥራቸው ወደ 30 የሚደርሱ ተሳታፊዎች በተለይ በኦሮሚያ ክልል የአማራ ብሔር ተወላጆች ላይ አነጣጥሯል ያሉት ግድያ፣ መፈናቀልና ረሃብ በአስቸኳይ ይቁም በማለት ጠይቀዋል። ከሰልፍ አስተባባሪዎቹ አንዱ አቶ እንድሪያስ ተስፋዬ ኢትዮጵያ ውስጥ በሚገኙ የአማራ ብሔር ተወላጆች ላይ እየደረሰ ነው ያሉትን ችግር እንዲህ ገልጸዋል።
አማራው ድምፁ እንዳይሰማ የፖለቲካዊ ማህበራዊና ኢኮኖሚያዊ ተጠቃሚነቱን እንዳያገኝ እየተደረገ ነው። ከቀየው እየተፈናቀለ ነው። የማንነት ጥቃት ነው እየደረሰበት ያለ። ይሄ በግልጽ የሚታይ ነው። ስለዚህ ይህንን በሰነድም በማስረጃም የተረጋገጠ ነው። ይህንን እያጠናከርን ያለ ነው።
ሰልፈኞቹ በመፈክሮቻቸው የኢትዮጵያ መንግስት ባለስልጣናትን በመጥቀስ ተጠያቂ አድርገዋል። በጉዳዩ ላይ ምላሽ እንዲሰጠን ለንደን የሚገኘውን የኢትዮጵያ ኤምባሲ ጠይቀናል። ሆኖም ስማቸው በይፋ እንዲጠቀስ ያልፈለጉ ኃላፊ ሰላማዊ ሰልፉን በተመለከተ ኤምባሲው ምንም አይነት መረጃ ስለሌለው ምላሽ ለመስጠት እንደሚቸገር ገልጸውልናል። ለእንግሊዝ ጠቅላይ ሚኒስትር ቢሮ ደብዳቤ እንደሚያስገቡ ለአሜሪካ ድምፅ በላኩት መግለጫ ያመለከቱት የሰልፉ አስተባባሪ ድርጅቶች አዲሱ የሪሺ ሱናክ መንግስት እየደረሰ ነው ላሉት ችግር እውቅና ሰጥቶ በአፋጣኝ ተፈጻሚ የሚሆኑ አስገዳጅ ማዕቀቦችን እንዲጥል በደብዳቤያቸው ጠይቀዋል። በተባበሩት መንግስታት የጸጥታው ምክር ቤት በኩል ደግሞ በመንግስት ይደገፋል ያሉት ግድያ እንዲቆም እንዲደረግ፣ ገለልተኛ አጣሪ ኮሚቴና ሰላም አስከባሪ ኃይል ጥቃት በተፈጸመባቸው አካባቢዎች እንዲሰማራና አፋጣኝ ሰብአዊ ድጋፍ ለተጎዱ ኢትዮጵያውያን እንዲደርስ፣ በተጨማሪም እየተፈጸመ ነው ያሉትን ኢሰብአዊ እንግልትና ግድያ መቀመጫቸውን በእንግሊዝ ያደረጉ ዓለም አቀፍ የሚዲያ ተቋማት በስፋት እንዲዘግቡ ጠይቀዋል። ለአሜሪካ ድምጽ አስተዋይ መለሰ ከለንደን።
ቀደም ሲል የተከታተላችሁትን ዘገባ ከለንደን ያደረሰን አስተዋይ መለሰ ነው። ወደ ተከታዩ ዘገባ እናልፋለን። የቤንሻንጉል ጉምዝ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት በሰኔ ወር 2013 ዓ.ም ስድስተኛው ሀገራዊ ምርጫ ባልተካሄደባቸው የክልሉ አካባቢዎች ምርጫ እንዲካሄድ የብሔራዊ ምርጫ ቦርድን ጠይቋል። በክልሉ የቦርዱ ቅርንጫፍ ጽህፈት ቤት ጥያቄው እንዳልደረሰው ገልጾ ለጊዜው ይህን ለማስፈጸም የወጣ የምርጫ ሰሌዳ አለመኖሩን አስታውቋል። ናኮር መልካ ተጨማሪ ዘገባ አለው።
የቤኒሻንጉል ጉሙዝ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የቤኒሻንጉል ህዝቦች ነጻነት ንቅናቄ በሄነን ሊቀመንበር አቶ አብዱ ሰላም ሸንግል በክልል ውስጥ የሚንቀሳቀሱ 7 ተፎካካሪ የፖለቲካ ድርጅቶች ባለፉት ሳምንታት ውስጥ ውይይት ካደረጉ በኋላ በክልሉ ምርጫ እንዲካሄድ የብሔራዊ ምርጫ ቦርድን መጠየቃቸውን ለአሜሪካ ድምጽ ተናግረዋል።
እነኚህ 7 ተፎካካሪ የፖለቲካ ፓርቲዎች በጋራ ቁጭ ብለን ተወያይተን ምርጫ ክልሉ መንግስት እየተመራ ያለው 2007 በተካሄደው ምርጫ መሆኑን ትክክል እንዳልሆነ እና እስካሁን በክልሉ ምርጫ ባለመካሄዱ አሁን ህብረተሰቡ ባልተመረጠ መንግስት ነው እየተመራ ያለው የሚል ግምገማ አድርገናል። ከዛ በኋላ ምርጫ ቦርድ እንግዲህ እስከ ግንቦት 30 ባለው ጊዜ ውስጥ ዝግጅት አድርጎ ምርጫ እንዲያካሄድ የሚል ውሳኔ ነው የወሰነው።
ከዚህ ውሳኔ ላይ የደረሱት የፖለቲካ ፓርቲዎች ብልጽግና፣ ጉህዴን፣ ብሄነን፣ አብን፣ ቦዴፓ፣ ኢዜማና መያድ እንደሆኑ ሰብሳቢው ዘርዝረዋል። የፓርቲዎቹ እጩ ተወዳዳሪዎች የተመዘገቡት 2 ዓመት በፊት በመሆኑ በአዲስ መልክ እንዲመዘገቡ መጠየቃቸውንም ጠቅሰዋል።
ምርጫውን ምዝገባ የተካሄደው ዛሬ 2 ዓመት በላይ ያስቆጠረ ስለሆነ አዲስ ምዝገባ እንዲካሄድ ከዚህ በፊት የተሰራጩ ማቴሪያሎችን ተቃጥሎ አዲስ ምዝገባ፣ አዲስ ሂደቶቹን በሙሉ አዲስ እጩም እንድናቀርብም በአዲስ መልክ ለምን ባለፈው ያቀረብናቸው እጩዎች የሞቱ አሉ፣ በተለያዩ ምክንያቶችን ከአካባቢው የሌሉ ሰዎች አሉ። ይሄ ባደረግነው ግምገማ ከብሄኔን የለም የሌሉ አሉ፣ ከቦዴባም የሞተም አለ ያልተተካ። ጎዲን የሚባል ፓርቲ ባለፈው ታግዶ አላስመዘገበምና እነሱንም በሚያካትት መልኩ አሁንም ምርጫ ቦርድ ሰርቲፊኬቱ ስለመለሰላቸው ሊገዳም ስላነሳ እጩ እንዲያቀርብ እንዲፈቀድለት የሚል ነው የጋራ ምክር ቤቱን የወሰነው።
የምክር ቤቱ የስራ አስፈጻሚ ኮሚቴ አባልና የቦሮ ዲሞክራሲያዊ ፓርቲ ቦዴፓ የፖለቲካ ጉዳዮች ኃላፊ አቶ ዮሐንስ ተሰማ በበኩላቸው የክልሉ ጸጥታ ሁኔታ በከፍተኛ ሁኔታ መሻሻሉ ምርጫ ለማካሄድ አንድ አስቻይ ሁኔታ መሆኑን ተናግረዋል።
አሁን የክልሉ የጸጥታ ሁኔታ በከፍተኛ ሁኔታ ተሻሽሎ ክልሉ መንግስትም ከታጣቂዎች ጋር ስምምነት ተፈራርሞ ሰላምና መረጋጋቱ እየሰፈነ ስለመጣ ምርጫ ለማድረግ አስቻይ ሁኔታ አለ ብለን የገመገም ነው እንደ ጋራ ምክር ቤት።
በኢትዮጵያ ብሔራዊ ምርጫ ቦርድ የክልሉ ቅርንጫፍ ጽህፈት ቤት ኃላፊ አቶ ታደሰ ለማ በጋራ ምክር ቤቱ ወደ ጽህፈት ቤታቸው የቀረበ ጥያቄ አለመኖሩን ገልጸዋል።
እስካሁኑ ሰዓት ድረስ የደረሰ ነገር የለም የጋራ ምክር ቤቱ መግለጫ።
እሺ፣
እኔ ጋር የደረሰ የለም። ምናልባት እንግዲህ ለዋና መስሪያ ቤቱ ልኮ እንደሆን አላውቅም። ምናልባት እንግዲህ ቦርዱ ደግሞ ቀጣይ ምርጫ ለማካሄድ እያከናወነ ያለው ስራ አለ ወይ የሚል ነገር እንግዲህ አሁን ይሄ በዋና መስሪያ ቤት የሚደረግ ነው። ኢቭን አሁን ስኬጁል አውጥቶ በዚህ ስኬጁል ውስጥ ነው ምርጫ የምናካሄደው የሚለውን የሚያወጣው ዋና መስሪያ ቤቱ ነው። እኛ ያን ተከትለን ነው የምናስተባብረው የምንፈጽመው። እና እስካሁን ኦፊሻል ሆኖ የወጣ የምርጫ ጊዜ ሰሌዳ የለም። እንግዲህ ያ ባልደረሰበት ሁኔታ ላይ የምርጫ ስራ እያካሄድን ነው አዎ ለማለት ይቸገራለሁ።
የብሔራዊ ምርጫ ቦርድ በበኩሉ ጥያቄውን እንደተቀበለው ጠቅሶ በሂደት ምላሽ እንደሚሰጥበት አስታውቋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
የአሜሪካ ከአሜሪካ ድምጽ ነው የተከታተላችሁት ያላችሁት። ወደ ውጪ ዘገባዎች ስናልፍ ደግሞ አፍሪካና ዩናይትድ ስቴትስ የጨፈገገውን ትላንት ብቻ ሳይሆን የመጪውን ብሩህ ቀን ተስፈኞች መሆናቸውን የአሜሪካ ምክትል ፕሬዚዳንት ካማላ ሃሪስ የወደፊቱን ተስፋና የትላንቱን ህመም ባስተናገዱበትና በአህጉሪቱ የመጀመሪያቸው በሆነው ጉዟቸው አጽንኦት ሰጥተውታል። የምክትል ፕሬዚዳንቷ ጋር ከተጓዘችው የአሜሪካ ድምጿ አኒታ ፓውል የደረሰንን ዘገባ ደረጀ ደስታ ያቀርበዋል።
ምክትል ፕሬዚደንት ካማላ ሃሪስ በባርነት የተያዙ በርካታዎቹ አፍሪካውያን በተጨናነቁ መርከቦች ውስጥ በሰንሰለት እየታሰሩ ከአገራቸው ርቀው ወደ አትላንቲክ ባሻገር ከመፈንገላቸው በፊት አገራቸውን ለመጨረሻ ጊዜ ዞር ብለው የተመለከቱበትን የሚያሳየውን የኬፕ ባህር ዳርቻ ግንብ ተዘዋውረው ከተመለከቱ በኋላ በዩናይትድ ስቴትስ ስለሚታወቀው መሰረታዊ እውነታ ጥንቃቄ በተሞላበት ቃል እንዲህ አሉ።
The descendants of the people who walk through
በዚያ ደጃፍ ስር ያለፉ ጠንካራ ሰዎች፣ ኩሮች፣ ጥልቅ እምነት ያላቸው፣ ቤተሰቦቻቸውን የሚወዱ፣ ወግ ልማዳቸውን፣ ባህላቸውን፣ ተፈጥሯዊ ማንነታቸውን ሁሉ ይዘው ይህን ሁሉ ዘመን በመቆየት በዩናይትድ ስቴትስ እና በመላው ዓለም ለሲቪል መብቶችና ለፍትህ የታገሉ ነበሩ። ስለዚህ ሁላችንም ታሪካቸው ምንም ይሁን ምን በእነሱ ትግልና ለነጻነትና ፍትህ ባደረጉት ትግል ተጠቃሚዎች ነን።
ሃሪስ በምክትል ፕሬዝደንትነት በአህጉሪቱ የመጀመሪያቸው የሆነው ጉብኝታቸው ወደ ጋና፣ ታንዛኒያና ዛምቢያ ወስዷቸዋል። በጋና ዋና ከተማ 8000 ለሚሆኑ ሰዎች ባሰሙት ንግግራቸው የአህጉሪቱ የወደፊት ተስፋ አድርገው የተመለከቱትን እንደሚከተለው ገልጸውታል።
Together we can unleash growth.
አንድ ላይ ሆነን የመንግስትም ሆነ የግሉ ሴክተር በራሱ ሊያሳካ ከሚችለው በላይ እጅግ የላቀ ነገር ልናሳካ እንችላለን። ዩናይትድ ስቴትስ እንዲህ ያለውን ትብብር በመገንባት በአህጉሪቱ የዲጂታል አሳታፊነትን ለመተካት ቁርጠኛ ናት። በመጨረሻም ሁሉን አካታች የሆነ የኢኮኖሚ እድገት ለመፍጠርና ፈጠራን ለማራመድ መልካም አስተዳደርና ዲሞክራሲ ላይ ኢንቨስት ማድረጋችንንና መደገፋችንን የግድ መቀጠል አለብን።
የጋና ፕሬዝደንት ናና አኩፎ አዶ የምክትል ፕሬዝደንቷ ጉብኝት ለውጥ ማምጣቱን ተናግረዋል።
I'm happy to state that this afternoon's meeting
የዛሬ ከሰዓት በኋላው ስብሰባ በመካከላችን ዘላቂና ጠንካራ የሆነ ትብብርን ያሳደገ መሆኑን ስገልጽ በደስታ ነው። ጋናም ከዩናይትድ ስቴትስ ጋር በሁሉም ደረጃ ያላትን ትብብር ትቀጥላለች።
ሃሪስ አሁን ጉብኝታቸውን በታንዛኒያ የሚቀጥሉ ሲሆን ከዚያም ወደ ዛምቢያ እንደሚያቀኑ ተመልክቷል።
አሁንም ከዩናይትድ ስቴትስ ሳንወጣ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሁለተኛውን ዓለም አቀፍ የዲሞክራሲ ጉባኤ በማካሄድ ላይ ይገኛል። 120 የሚሆኑ ሀገራት ተወካዮች እንዲሁም የሲቪል ማህበራትና የቴክኖሎጂ ኩባንያ ተወካዮች በጉባኤው ላይ በመሳተፍ ላይ ናቸው። በአብዛኛው በርቀት በኢንተርኔት በሚደረገው ጉባኤ ላይ ዲሞክራሲያዊ ባልሆነ ፖሊሲያቸው የሚወቀሱትን እንደ ህንድ፣ እስራኤልና ፖላንድ የመሳሰሉ ሀገራትም በመሳተፍ ላይ ናቸው። የጉባኤው የትላንትና ማክሰኞ ውሎ ያተኮረው በዩክሬን ላይ ነበር። የቪኦኤ የአሜሪካ ድምጽ የከፍተኛ ዲፕሎማሲ ዘጋቢ ሲንዲ ሴን የላከችውን ዘገባ እንግድ ወልዴ ያቀርበዋል።
የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ በአሜሪካ በተዘጋጀው የዲሞክራሲ ጉባኤ ላይ በቪዲዮ ባደረጉት ንግግር የዩክሬን ህዝብ ከማንም በላይ ሰላምን ይሻል፣ ነገር ግን ለሰላም ሲባል ብቻ የሰላም ስምምነት አይደረግም ብለዋል።
የዩክሬን ህዝብ የሰላምን ጥሪ የሚቀበለው ሙሉ በሙሉ የሩሲያን ጠብ አጫሪነት የሚያስቆም ከሆነ፣ የሩሲያ ጦር ሙሉ ለሙሉ ከዩክሬን ግዛት የሚወጣ ከሆነና የአገራችን ድንበር ዓለም ወደሚያውቀው ሉዓላዊ የድንበር ክልል የሚመለስ ከሆነ ነው።
የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት በጉባኤው ላይ ባደረጉት ንግግር በሩሲያ ዩክሬን ላይ የተፈጸመውን ወረራ ያህል ፈላጭ ቆራጭነት በዲሞክራሲ ላይ የጋረጠውን አደጋ ግልጽ አድርጎ የሚያሳይ ምሳሌ የለም ብለዋል። ብሊንከን ዩክሬንን በተመለከተ የቀረበውን የሰላም ሐሳብ ተቀብለው በቻይና እና በሌሎችም የቀረበውን ሐሳብ የሀገራቱን ስም ሳያነሱ ውድቅ አድርገዋል።
I think we all have to be very much aware and beware of what may seem
በቅን ልቦና የምናደርገውን ጥረት፣ ለምሳሌ የተኩስ ማቆም ጥሪን በተመለከተ የምናደርገው ጥሪ ምን ማለት እንደሆነ መገንዘብና ጥንቃቄ ማድረግ አለብን። ሩሲያ ግዚያዊን በጇ ያሉትን ድሎች የምትጣናከረበት ወይም ረፍት የምታደርግበትና እንደገና ተዘጋጅታ የምትጣቀበት ጊዜ አድርጋ ልትጠቀምበት ትችላለች።
በካቶሊክ ዩኒቨርሲቲ የታሪክ ምሁር የሆኑት ማይክል ኪሜጅ ለቪኦኤ እንደተናገሩት እየተካሄደ ባለው ሁለተኛው የዲሞክራሲ ጉባኤ ላይ ፕሬዝደንት ባይደን በርካታ ፈተናዎች ገጥመዋቸዋል። የአሜሪካ የቅርብ ሸሪክ ከሆነችው እስራኤል ጋር የተፈጠረው ውጥረት አንዱ ነው። ነገር ግን አሉ የታሪክ ምሁሩ ለዩክሬን ድጋፍ ማግኘት የጉባኤው ዋና ትኩረት ነው።
You have dramatic events in Israel that go to the core of what Israel is. As a democracy you have
በእስራኤል እየታየ ያለው ክስተት የአገሪቱ ዲሞክራሲን በተመለከተ የት ላይ እንዳለች የሚያሳይ ነው። በርካታ የአውሮፓ አገራት ወደ ነበሩበት ሁኔታ ተመልሰዋል። እንደሚመስለኝ ለፕሬዝደንት ባይደን ችግር የሚሆነው እንደ ደቡብ አፍሪካ፣ ብራዚል እና ህንድ የመሰሉ ዲሞክራሲያዊ አገራት አሜሪካ የዩክሬኑን ጦርነት በተመለከተ ያላትን አቋም አለመደገፋቸው ነው።
ማይክል ኪሜጅ ለቪኦኤ እንዳሉት በዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ መሪነት ከፍተኛ የጦር ኃይል ባላት ሩሲያ ላይ ዩክሬን እያስመዘገበች ያለው ድል አነቃቂና ዲሞክራሲን በዓለም ለማስፈን ለሚደረገው ጥረት የሚያነሳሳ ነው።
እየደመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ ምሽት የአሜሪካ ድምጽ ዝግጅታችንን ነው። የምሽቱን የመጀመሪያ አጋማሽ ዝግጅቶቻችንን አጠናቀናል። ወደ ሁለተኛው የምሽቱ አጋማሽ ዝግጅቶቻችን ነው የምናልፈው። ለዚህ አጋማሽ የመጀመሪያ ቅንብራችን የሚሆነው ዲሞክራሲ በተግባር ነው። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የሀገሮችን የመብት አያያዝ የሚፈትሽበትን ዓመታዊ ሪፖርት ትላንት ይፋ አድርጓል። አምነስቲ ያለፈውን ዓመት የሰብአዊ መብት ይዞታ በገመገመበት የዘንድሮ ዓመት ሪፖርቱ በኢትዮጵያ ታየ ያለውን የሰብአዊ መብት አያያዝ አስመልክቶ ያሰፈረውን አሉላ ከበደ ጨምቆ እንደሚከተል ያቀርበዋል።
ፌዴራል መንግስት ለትግራይ በሚላከው የሰብአዊ እርዳታ ላይ እገዳ ማድረጉን በመቀጠል ከነሐሴ እስከ ዳር ወር ባለው ጊዜ ውስጥ አቅርቦቶች ሙሉ በሙሉ እንዲቋረጡ አደረገ ሲል ይንደረደራል። አምነስቲ የግፍ ግድያዎችንና ህገወጥ እስሮችን ጨምሮ በዓመቱ ውስጥ በተለይ በኢትዮጵያ ተፈጸሙ ያላቸውን መልከ ብዙ የሰብአዊ መብት ጥሰቶች በዘረዘረበት ዓመታዊ የሰብአዊ መብት ሪፖርቱ በብዙ ሺዎች የሚቆጠሩ የትግራይ ተወላጆች የህግ ጠበቃ ሳያገኙና ያለ ፍርድ መደበኛ ባልሆኑ የማቆያ ስፍራዎች በዘፈቀደ ታስረው እንዲቆዩ ተደርገዋል ሲልም ይቀጥላል። የተቃዋሚ ፓርቲ አመራሮች ከስር እንዲፈቱ ፍርድ ቤት ሰጠው ትዕዛዝ ተጥሶ እስር ላይ እንዲቆዩ ተደርገዋል ያለው ሪፖርት አክሎም የመንግስት የጸጥታ ኃይሎችና የታጠቁ ቡድኖች በሰላማዊ ሰዎች ላይ የግፍ ግድያ መፈጸማቸውን፣ ይህም በአንዳንድ ሁኔታዎች ከጦር ወንጀል ሊቆጠር የሚችል መሆኑን ጠቁመዋል። መንግስት እነኚህን ወንጀሎች ለማጣራት የገባውን ቃል ሳይፈጽም መቅረቱንም ዘግቧል። በአፋር ክልል ከግጭቱ ጋር በተያያዘ በርካታ ያስገድዶ መድፈርና ሌሎች ጾታዊ ጥቃቶች በትግራይ ኃይሎች ተፈጽመዋል ሲል ህወሓትን ተጠያቂ ያደረገው የሪፖርት ሐሳብን በነጻነት የመግለጽ መብትም በአመቱ በከፍተኛ ደረጃ መሸርሸሩን አመልክቷል። በበርካታ ዋና ዋና ርዕሶች ተከፋፍሎ የቀረበው የአምነስቲ ዘገባ ለዘንድሮ ሪፖርት ዳራ ያደረገውን ያስቀድማል። የትግራዩ ግጭት ወደ ሌሎች የአገሪቱ ክልሎች በተለይም ወደ አማራና አፋር መዛመቱን እንዲሁም በሶማሌ፣ በደቡብ፣ በጋምቤላ፣ በኦሮሚያ፣ በቤንሻንጉል ጉሙዝና በአማራ ክልሎች የተቀሰቀሰው የትጥቅ ግጭትና ሁከት በሺዎች የሚቆጠሩ ንጹሐን ዜጎችን ሕይወት መቅጠፉን አመልክቷል። አያይዞም በአፋር፣ በአማራ፣ በኦሮሚያ፣ በሶማሌና በሌሎች ክልሎች ከተቀሰቀሱ ግጭቶችና ከአየር ንብረት ለውጥ ጋር ተያይዞ በተከሰተው ድርቅ ሳቢያ በሚሊዮኖች የሚቆጠሩ ዜጎች ለሰብአዊ እርዳታ ጥበቃ መጋለጣቸውን አስታውሷል። አምነስቲ የሰብአዊ አቅርቦት መከልከል በሚል ርዕስ ባሰፈረው ዘገባ ግጭቱ ከተጀመረበት እንደ አውሮፓውያን የዘመን አቆጣጠር ከህዳር 2020 ዓ.ም አንስቶ መንግስት ለትግራይ በሚላከው የሰብአዊ እርዳታ ላይ እገዳ ጥሎ መቆየቱን ባለፈው አመት በመጋቢት ወር የተክስ አቁም ማወጁን ተከትሎም ወደ ክልሉ የሚጓዙ እርዳታ የጫኑ ተሽከርካሪዎች ቁጥር በከፍተኛ መጠን መጨመሩን፣ ሆኖም ውጊያው ዳግም በማገርሸቱ ግን ካለፈው አመት የነሐሴ ወር አንስቶ የደቡብ አፍሪካዊ ሰላም ስምምነት እስከተደረሰበት እስከ ህዳር ወር 2023 ድረስ ዳግም የሰብአዊ አቅርቦት ሙሉ በሙሉ ተቋርጦ መቆየቱን ዘርዝሯል። በክልሉ የባንክና የኮሙኒኬሽን አገልግሎቶች መዘጋታቸው ሰብአዊ ቀውሱን ለማባባስ ተጨማሪ ምክንያት እንደነበርም ሪፖርቱ ጠቅሷል። ከስምምነቱ በኋላ ግን የስልክ ግንኙነትና ወደ ትግራይ የሚደረጉ የመንገደኞች የአየር በረራዎች መቀጠላቸውን አስታውሷል። የአምነስቲው ሪፖርት የመንግስታቱ ድርጅት የኢትዮጵያን ሰብአዊ መብት አያያዝ እንዲያጤን የሰየመውን አጥኚዎች ያካተተ ኮሚሽን ዋቢ አድርጎም መንግስት ረሃብን እንደ ጦር ዘዴ ሲጠቀም ነበር ብሎታል። የዜጎች በዘፈቀደ መያዝና አሰር መንግስት በምዕራብ ትግራይ፣ አፋር፣ አዲስ አበባና በአማራ ክልል እንዲሁም ሌሎች በርካታ የሀገሪቱ ክፍሎች በሚገኙ የትግራይ ተወላጆች ላይ ያነጣጠረው የጅምላ አሰር ከጦር ወንጀል ሊቆጠር ይችላል ሲል የወነጀለው የአምነስቲ ሪፖርት በሺዎች የሚቆጠሩ እስረኞች በቁጥጥር ስር የዋሉት በይፋ ለዚህ ዓላማ ባልተመደቡና መደበኛ ያልሆኑ ባላቸው የእስረኞች ማቆያዎች ሲሆን የፍርድ ቤት ክትትል ሳይደረግባቸውና የሚሟገትላቸው የሕግ ጠበቃ ባላገኙበት ነውም ብሏል። ጥር ወር ላይ የጸጥታ ኃይሎች በሺዎች የሚቆጠሩ የትግራይ ተወላጆችን በኃይል ሰመራ ከተማ አቅራቢያ ወደሚገኝ ስፍራ በማዛወር ለወራት ማቆየታቸውን፣ ሰላማዊ ዜጎችን አስገድዶ ማዘዋወሩ ለደህንነታቸው ያለው ፋይዳ አሳማኝ እንዳልነበርና ቆይቶም የተፈጸመው የዘፈቀደ እስር ከጦር ወንጀል ሊቆጠር የሚችል ነው ብሎታል። የአምነስቲው ሪፖርት የዘፈቀደ እስር በሚል በዚህ ርዕስ ባሰፈረው ጽሑፍ መንግስት የኦሮሞ ነጻነት ግንባር ኦነግ ከፍተኛ አመራር አባላት መካከል ሚካኤል ቦረን፣ ኬንሳ አያና፣ ገዳ ኦልጂራ፣ ዳዊት አብደታ፣ ለሚቤኛ፣ ገዳ ገቢሳና አብዲ ረጋሳ የተባሉ ግለሰቦችን በሕገ ወጥ መንገድ እንዳሰረ ነው ብሏል። በተደጋጋሚ የተሰጡ የፍርድ ቤት ትዕዛዞችም ተጥሰው ሰዎቹ ከ2020 ዓ.ም አንስቶ ታስረው መቆየታቸውንና የፌዴራል ጠቅላይ ፍርድ ቤት በግንቦት ወር የሰጠውን ትዕዛዝ ተከትሎ ግን ፖሊስ በሽብርተኝነት ወንጀል ተከሰው ለሁለት ዓመታት ያህል በእስር ላይ የቆዩትን ኮሎኔል ገመቹ አያናንና አንድ ሌላ የኦነግ ከፍተኛ ባለስልጣን ከእስር መልቀቁን ዘግቧል። በተመሳሳይም የኦነግ ሊቀመንበር አቶ ዳዊት ኢብሳ የኢትዮጵያ ብሔራዊ ምርጫ ቦርድ ከእስር እንዲፈቱ በመጠየቁ እንደ አውሮፓውያን የዘመን አቆጣጠር ከግንቦት 2021 አንስቶ እስከተለቀቁበት የመጋቢት ወር ድረስ በቁም እስር ላይ እንደነበሩ ጠቅሷል። በመጋቢትና በሚያዝያ ወርም አዲስ አበባ ላይ ህዝባዊ በዓል በማክበር ላይ ሳሉ ከ30 ያላነሱ የተቃዋሚው ባልደራስ ለእውነተኛ ዲሞክራሲ ፖለቲካ ፓርቲ አባላትና አመራሮችን ፖሊስ ማሰሩን፣ ከቀናት እስር በኋላም ክስ ሳይቀርብባቸው መለቀቃቸውን የአምነስቲው ሪፖርት ዘርዝሯል። በሰኔ ወር የባልደራስ ከፍተኛ አመራር አቶ ስንታየው ቸኮል በባህር ዳር መታሰራቸውን ፍርድ ቤት በዋስ እንዲለቀቁ ትዕዛዝ ቢሰጥም ፖሊስ ወደ አዲስ አበባ አምጥቶ በእስር ላይ እንዲቆዩ ማድረጉንና በመጨረሻው እስከተለቀቁበት የህዳር ወር ድረስ በተደጋጋሚ ወደ ተለያዩ የፖሊስ ጣቢያዎች ሲያዘዋውራቸው መቆየቱን አመልክቷል። አምነስቲ ህገወጥ ጥቃቶችና ግድያዎች በሚል ባሰፈረው ዘገባ ደግሞ የጸጥታ ኃይሎችና ታጣቂ ቡድኖች በኦሮሚያ፣ ቤንሻንጉል ጉሙዝ፣ አማራ፣ ትግራይና ጋምቤላ ክልሎች በሰላማዊ ሰዎች ላይ በርካታ ግድያዎችን መፈጸማቸውን አመልክቷል። ባለፈው ዓመት የመጋቢት ወር ላይ የኢትዮጵያ መንግስት ኮሚኒኬሽን ጽህፈት ቤት መንግስት ምርመራ እንደሚያካሄድና ግድያዎቹን የፈጸሙ ወንጀለኞችንም ለፍርድ ያቀርባል ሲል ቃል ቢገባም እስካሁን ድረስ ግን ስለተባለው ምርመራም ሆነ መቀጠል ስለነበረበት የክስ ሂደት አንዳችም ይፋ መረጃ አለመቅረቡን ዘግቧል። በዚያው በመጋቢት ወር የጸጥታ ኃይሎች 3 ሰዎችን ከነነፍሳቸው ሲያቃጥሉ የሚያሳይ የቪዲዮ ምስል በማህበራዊ ሚዲያ መሰራጨቱን የጠቀሰው የአምነስቲ ዘገባ በሰኔ ወር አማራ ክልል ውስጥ በሚገኘው የኦሮሞ ልዩ ዞን ተፈጸመ ያለውን የጅምላ ግድያ የሚያሳይ ሌላ የቪዲዮ ምስል በስፋት መሰራጨቱን፣ የአማራ ታጣቂዎች ተኩሰው ሲገድሏቸው ቪዲዮ ማሳየቱንም የመብት ድርጅቱ በሪፖርቱ አስፍሯል። አመታዊ ሪፖርት በመቀጠልም በሰኔ ወር በምዕራብ ወለጋ ዞን ቶሌ ቀበሌ ራሱን የኦሮሞ ነጻነት ሰራዊት በሚለው ታጣቂ ቡድን መሆኑ በተነገረለት ጥቃት ሴቶችና ህጻናት የሚበዙባቸው ቁጥራቸው ከ400 የማያንስ የአማራ ተወላጆች መገደላቸውን አስታውሷል። በአካባቢው የነበሩ የጸጥታ ኃይሎችና የአካባቢው ባለስልጣናት ጥቃቱን ለማስቆም ምንም አይነት እርምጃ ያለመውሰዳቸውን በተከታዩ ሐምሌ ወርም በቀለም ወለጋ ዞን የዚሁ ታጣቂ ቡድን አባላት ሳይሆኑ እንዳልቀሩ የተጠረጠሩ ኃይሎች በመቶዎች በሚቆጠሩ የአማራ ተወላጆች ላይ የተነጣጠረ ጥቃት መፈጸማቸው መዘገቡንም ሪፖርቱ አውስቷል። አያይዞም በነሐሴና በመስከረም ወራት የአማራ ፋኖ ታጣቂዎችና የኦነግ ሸኔ ታጣቂዎች በሆሮ ጉድሩ ወለጋ ዞን ፈጸሟቸው ባላቸው ጥቃቶች በመቶዎች የሚቆጠሩ የአማራና የኦሮሞ ተወላጆች ተገድለዋል ብለዋል። በተጨማሪም በነሐሴ ወር በመጨረሻዎቹ ሁለት ቀናት የቀን አቆጣጠሩ አሁንም የአውሮፓውያኑ ነው፣ የአማራ ፋኖ ኃይሎች ሆሮ ጉድሩ ውስጥ አጋምሳ ከተማ ላይ ጥቃት በማድረስ ከ60 ያላነሱ የኦሮሞ ተወላጆችን ገድለዋል ብለዋል። በመስከረም ወር እንደገና በሆሮ ጉድሩ 3 ወረዳዎች ውስጥ በመቶዎች የሚቆጠሩ የኦሮሞና የአማራ ተወላጆች በመልስ ጥቃት በአማራ ፋኖ ታጣቂዎችና በኦነግ ኃይሎች ተገድለዋል ሲል ዘግቧል። በጥር ወር የትግራይ ክልልን በመታዋስነው የአፋሯ የአባላ ከተማ በመቶዎች የሚቆጠሩ ሰላማዊ ዜጎች በትግራይ ኃይሎች የአፋር ፖሊስና ሚሊሻዎች ተገድለዋል ያለው የድርጅቱ ሪፖርት አባላን ለመቆጣጠር በተደረገው ውጊያ የአፋር ኃይሎች በከተማው ውስጥ የትግራይ ተወላጆችን ሲገድሉ የትግራይ ኃይሎች ደግሞ በፈጸሙት የከባድ መሳሪያ ድብደባ በደርዘን የሚቆጠሩ ንጹሃን ዜጎች ሕይወታቸውን ማጣታቸውና ይህም ከጦር ወንጀል የሚቆጠር መሆኑን ገልጧል። በሌላ በኩል በትግራይ የተፈጸሙ የአየር ድብደባዎች በመቶዎች የሚቆጠሩ ንጹሃን ዜጎችን ሕይወት አጥፍተዋል ያለው ሪፖርት የመንግስታቱን ድርጅት ዘገባ ዋቢ አድርጎም የመንግስት ኃይሎች በጥር ወር ደደቢት ላይ ፈጸሙት በተባለው የአየር ጥቃት ከመቶ በላይ ንጹሃን ዜጎች ተገድለዋል። በፌዴራልና በትግራይ ኃይሎች መካከል የተከሰቀሰውን ጦርነት ተከትሎም በነሐሴና የመስከረም ወር በመቀሌና በአዲ ዳኤሮ የአየር ጥቃት ሕፃናትን ጨምሮ በመቶዎች የሚቆጠሩ ሰላማዊ ዜጎች ሕይወት ጠፍቷል ብለዋል። በነሐሴ 26 መቀሌ ላይ በአንድ የመዋለ ሕፃናት ላይ በደረሰ የአየር ጥቃት ሕፃናትን ጨምሮ 9 ሰላማዊ ሰዎች መገደላቸውን ዘግቧል። ሪፖርቱ አክሎም ጾታን መሠረት ያደረጉ ጥቃቶችና ሐሳብን የመግለጽ ነጻነት መገደብ በሚሉ ርዕሶች ባሰፈረው ጽሑፍ በተለያዩ የአገሪቱ አካባቢዎች በዜጎች ላይ ተፈጸሙ ያላቸውን መጠነ ሰፊ በደሎች ዘርዝሯል። አድማጮች፣ አምነስቲ በዘገባቸው ድንገቶች የተጠቀማቸው ቀናትና ወራት በሙሉ በአውሮፓውያኑ የቀን አቆጣጠር መሆናቸውን በድጋሚ ለማስታወስ እንወዳለን።
በኢትዮጵያ ያለውን የሰብአዊ መብት አያያዝ አስመልክቶ አምነስቲ ኢንተርናሽናል ያወጣውን ሪፖርት የሚቃኘውን ዘገባ ነው ተከታትለን የተመለስ ነው። በተከታዩ ደግሞ የምናልፈው በተለያዩ ዓለም አቀፍ ተቋማት ውስጥ ብዙ አገሮች ተዘዋውረው ለ42 ዓመታት ካገለገሉ በኋላ ማረፊያቸውን አገራቸው ኢትዮጵያ በማድረግ በቂ አቅም የሌላቸውን ሴቶች የሚማሩበት ኮሌጅ የከፈቱት በጎ አድራጊ ለዛሬ የቤተሰብና ሴቶች እንግዳችን ናቸው። የተላላፊ በሽታዎች ስፔሻሊስት ዶክተር ትግስት ግርማ ለደግ ሚድዋይፈሪ ኮሌጅ የተሰኘ ማህበራዊ ድርጅት ያቋቋሙት በጡረታ ገንዘባቸው ነው። አዲስ አበባ ውስጥ በቤተሰቦቻቸው ቦታ ላይ ከአምስት ዓመት በፊት ባስገነቡት በዚህ ኮሌጅ ከወሊድ ጋር በተያያዘ ከፍተኛ የሕክምና ክፍተት ባለባቸው አካባቢዎች የሚማሩ ሴት ተማሪዎችን እየመለመሉ በማምጣት ሙሉ ወጪያቸውን ሸፍነው በመጀመሪያ ዲግሪ ያሰለጥናሉ። ኬኔዲ አባተ በጎ ስራቸውን ቃኝቶ ተከታዩን ዘገባ ልኳል።
ለደግ ሚድዋይፍሪ ኮሌጅ የጤና ተደራሽነት አገልግሎት ዝቅተኛ በሆነባቸው አካባቢዎች በወሊድ ምክንያት ለሞትና ለልዩ ልዩ ጉዳት የሚጋለጡ እናቶችንና ህጻናትን ታሳቢ በማድረግ ከአምስት ዓመታት በፊት በ2010 ዓ.ም የተመሰረተ ኮሌጅ ነው። በተባበሩት መንግስታት የዓለም ጤና ድርጅት የአፍሪካ ልዩ ተጠሪ ከመሆን ጀምሮ ከአራት አስርት ዓመታት በላይ በተለያዩ የውጭ አገሮች በሕክምና ሙያ ሲያገለግሉ በቆዩት የተላላፊ በሽታዎች ስፔሻሊስት ዶክተር ትግስት ግርማ የተከፈተው ኮሌጁ የስነ ተዋልዶ ጤና ችግር ጎልቶ ከሚታይባቸው አካባቢዎች ሴት ተማሪዎችን በማምጣት በሚድዋይፍሪ የሕክምና ዘርፍ ሙሉ ወጪያቸውን ሸፍኖ በነጻ እያስተማረ ተመልሰው አካባቢያቸውን እንዲያገለግሉ ያደርጋል። በአሁኑ ወቅት ኮሌጁን በስራ አስኪያጅነት እየመሩ የሚገኙት ዶክተር ትግስት ይህን በጎ አድራጎት ስራ ለመጀመር እንዴት ሊያስቡ ቻሉ?
ሀሳቡ የመጣልኝ እኔ በልጅነቴ ስወለድ ብዙ ሞክረው ለማዋለድ ስላልተቻላቸው በኦፕሬሽን ነው የተወለድኩት። ግን ከኦፕሬሽን ከተወለድኩ በኋላ ኢንፌክሽን ስለያዘኝ ያላቸውን መድኃኒት ሁሉ ሞክረው አይ በቃ አትድንም ትሞታለች ብለው በቃ ትሙት ግድ የለም እናትየዋ ሌላ ልጅ ትወልዳለች ብለው ነበር ያሉት። እኔ ግን ተረፍኩ። ይኸው እስከ ዛሬም በቃው። ግን የተረፍኩበት ምክንያት ምን እንደሆነ አውቀው ነበር። እኔ አዲስ አበባ ስለተወለድኩ ቤተሰቦቼ ገንዘብ ስለነበራቸው እና ልልት ፀሐይ ሆስፒታል ስለወሰዱኝ ነው። በዛ እኔ በተወለድኩበት ቀን ብዙ ህፃናቶች እና ብዙ ሴቶች በየገጠሩ ገንዘብ ስለሌላቸው ከተማም መምጣት ስለማይችሉ ሞተዋል። አሁንም ይሞታሉ። ስለዚህ ያንን ነገር እንደው በተቻለኝ አቅም በትንሹም ቢሆን ለመርዳት ነው ተመልሼ የመጣሁት።
እናም የጡረታ ገንዘባቸውን ይዘው ወደ አገራቸው ኢትዮጵያ በመመለስ በውጭ በቆዩባቸው አመታት አብሯቸው የቆየ ህልማቸውን እውን ወደ ማድረግ መሸጋገራቸውን ይገልጻሉ።
እኔ እንግዲህ ከ42 ዓመት ሙሉ ከዚህ ሀገር ውጪ ነው የነኩት። 10 ሀገሮች ውስጥ 4 ሀገር ውስጥ ሰርቻለሁ። ለዓለም ጤና ጥበቃ ድርጅት ሰራ ነበር። ከዛም ደግሞ የአምረፍ ዳይሬክተር ጀነራል ሆኜ ሰርቻለሁ። ይህን ሁሉ ጊዜ ግን አንድ ህልም ነበረኝ። ይሄ ህልም አገሬ ተመልሼ ሴቶችን መርዳት ነበር። ስለዚህ ነው ጡረታ በወጣሁበት ጊዜ የጡረታ ገንዘቤን ይዤ ህልሜን ለማሳካት ኢትዮጵያ የተመለስኩትና ይህንን ድርጅት ያቋቋምኩት። ይህን ሳይቀዘራው በቤተሰቦቻችን ቤት ላይ ነው። እሱን አፈርሰን ነው የሰራ ነው።
በሁለት ዙር ተማሪዎችን በመጀመሪያ ዲግሪ አስመርቆ ለስራ ያሰማራው ለደግ ሚድዋይፍሪ ኮሌጅ በአሁኑ ወቅት 115 ተማሪዎችን በማስተማር ላይ ይገኛል።
ተማሪዎቹ አሁን 115 ተማሪዎች አሉ ነው። እነሱም ከየቦታው የመጡ ናቸው። ሴቶች ብዙ ከሚሞቱበት ቦታ ነው። ለምሳሌ ከአፋር፣ ከሶማሌ፣ ከጋምቤላ፣ ከቤንሻንጉል፣ ከደቡብ ኦሞ፣ ከዋግ እዚሁ ነው የሚያድሩት፣ እዚሁ ነው የሚበሉት፣ እዚሁ ነው የሚማሩት። ዩኒፎርም አለ፣ የጤና ኢንሹራንስ አለ፣ በየወሩ አንዳንድ ትንሽ ለአንዳንድ ነገር የሚያገለግሉ ወጪ እንሰጣቸዋለን። ሁሉንም ነገር እኛ ነን የምንሸፍነው።
ተማሪዎቹ ትምህርታቸውን አጠናቀው ወደ ስራ ከተሰማሩ በኋላ ክትትል እንደሚደረግላቸውም ዶክተር ትግስት አብራርተዋል።
እኛ ፎርማል ትምህርት ብቻ ሳይሆን ሌላም በራሳቸው እንዲተማመኑ መሪ እንዲሆኑ ሴቶችን በህብረተሰባቸው ተመልሰው እንዲያሰለጥኑ እናስተምራቸዋለን። ከዛም ከሄዱ በኋላ እንከታተላለን በዚህ ላይ የሚሰሩት እንደሆነ። ከዚህ በፊት 2 ጊዜ ግራጁዌት አስደርገናል። እነዚህ ተማሪዎች በየቀጠሩ ተመልሰው እየሰሩ ነው።
ከአፋር ክልል የመጣችው ፋጡማ አብዱ አሁን በትምህርት ላይ ከሚገኙ ተማሪዎች አንዷ ነች።
እድሉ በጣም ደስ ይላል። እውነት ከምገልጸው በላይ በጣም ደስ ይላል። ትምህርቱም አሪፍ ነው። እንደገና ደግሞ አካሄዱ የትምህርቱ አካሄዱ ደግሞ በጣም አሪፍ ነው። ሁሉን ነገር ምግብም አለ። ሁሉም ችለውን ነው የሚኖሩት እንጂ የምናወጣው ነገር የለም። ከተማርኩ በኋላ የመጣሁበት የአፋር ህዝብን እኔን ራሱ ሳይማር ያስተማረኝ ህዝብ ለማገልገል ማለት ነው ፈልገው።
ሌላዋ የኮሌጁ ተማሪ ከደቡብ ክልል ደቡብ ኦሞ ዞን የመጣችው ሸጊቱ አስማማው በስካውን ቆይታዋ ከመደበኛ ትምህርት ባለፈ የሴትነትን ብርታትና ጽናት በተመለከተም ልምድና እውቀት አግኝቻለሁ ትላለች።
ሴቶች በራሳቸው ብዙ ነገር መስራት እንደሚችሉ፣ እነሱም ከወንዶች ጋር እኩል አቅም እንዳላቸው፣ የትኛውንም ለመስራት ብዙ ችሎታ እንዳላቸው ነው የተረዳሁት። አንደኛ የተረዳሁት ከዶክተር ትግስት ህይወት ይህን ሁሉ ራሷ ሰርታ ብዙ ከተለያዩ ቦታዎች ሴቶች ልጆችን አቅም ደካማዎችን ሰብስባ በማስተማር የራሷን ችላ ሴት ሆና ማለት ነው በእኛ አገር በእኛ ወረዳ ማለት ነው ሴት ልጅ እንደዚህ ያለ ነገር የሚሰራ አይመስለኝም። ምክንያቱም ሴቶች ሁሌም በቃ ሰው ላይ ተደግፈው የሚሄዱ ስለሚመስለን ማለት ነው። ሴቶች ለካ ራሳቸውን ችሎ በራሳቸው እቅድ በኮንፊደንሳቸው ከወንዶች ጋር እኩል እቅዳቸውን አቅደው መስራት እንደሚችሉ ነው የተረዳሁትና በጣም ደስ ብሎኛል ይሄን ትምህርት ሳገኝ እና እንኳን አቅም ብችል እንደ ዶክተር ትግስት እንደዚህ ሴቶችን አቋቁሜ ማስተማር ብችል ደስ ይለኛል።
ዶክተር ጥላውን ቦጋለ የኮሌጁ ዲን ናቸው።
ብዙ ዩኒቨርሲቲዎች ላይ ሰርቻለሁ። መጨረሻ ላይ ነው ወደዚህ ወደ ለደግ የመጣሁት።
በጣም ትልቅ ደስታ ነው የሚሰማኝ because እነዚህ ልጆች መጀመሪያ ሲገቡ ሲታያቸውና ሰርጀሪ እና ፎርዚር ሲሆኑ የሚያሳዩ ትራንስፎርምድ ሆነው ሲታያቸው በጣም ደስ ይላል። እንደገና ዶነርስ እንደምታውቁ ኮቪድ-19 ብዙ ጎርቷል። ዶክተር ቴግስት ከኪሳቸው ነው ለሰራተኛ ደሞዝ የሚከፍሉት ለልጆች ቀለብ የሚከፍሉት እና ከጓደኞቻቸው የሚያሉ ትልቅ ሰው ናቸው። በጣም መግለጽ አልችልም። በእውነት ነው ምን መግለጽ አልችልም። በጣም ይከብደኛል። የሳቸው ያገር ፍቅር የሳቸው ለህዝባቸው እንደዚህ መቆርቆር ነው እኔ ራሴ እዚህ እንዲቆይ ያደረገኝና ኦልሞስት አሁን ወደ 6 አመቴ ነው። አም ሶ ሃፒ ደስተኛ ነኝ እዚህ በመሆኔ።
እስካሁን በራሳቸው ወጪ በጓደኞቻቸውና በተለያዩ ለጋሽ ድርጅቶች ድጋፍ የመማር ማስተማር ስራውን በማስኬድ ላይ የሚገኙት በጎ አድራጊዋ ዶክተር ትግስት በቀጣይነት ኮሌጁ ራሱን ችሎ እንዲቀጥል ለማድረግ በዚያው በኮሌጁ ህንጻ ላይ የእናቶችና ህጻናት ህክምና ማዕከልም ከፍተዋል። ከተከፈተ አንድ አመት የሚሆነው ለደግ የእናቶችና ህጻናት ህክምና ማዕከል ኮሌጁን ከመደጎም በተጨማሪ ማህበረሰቡን በአነስተኛ ወጪ ለማገልገል በማሰብም ጭምር መከፈቱን ተናግረዋል።
ጥራት ያለው ህክምና ለተመጣጣኝ ዋጋ የሚያቀርብ ለመላው ህዝብ በቀላል ዋጋ ጥራት ያለው ህክምና እንዲያገኝ የሚያደርግ ነው። የዚህ ገቢ ደግሞ ምንም ነገር ሳይቀነስለት ወደ ትምህርት ቤቱ ልጆችን ለማስተማር ነው የሚጠቅመው። እዚህ ማዕከል ውስጥ የድረ ወሊድ ክትትል ይደረጋል። ሴቶች እንዲወልዱ ይደረጋል። በኖርማል ወይንም በኦፕሬሽን እንዲወልዱ ይደረጋል። ከዛም ደግሞ የተወለዱትን ህጻናት እንከታተላለን። የላቦራቶሪ ሰርቪስ አለ፣ የፋርማሲ ሰርቪስ አለ፣ የአልትራሳውንድ ሰርቪስ አለ። ይህን ሁሉ ነገር ይሰራል። እኛ ለጥቅምን አይደለም ይሄንን የምንሰራው፣ የምናገኘውን ገንዘብ የደሃ ልጅ ልናስተምርበት ነው። ስለዚህ አሁን እኛ የምንፈልገው ብዙ ሰዎች ሌላ ቦታ ለመሄድ ገንዘብ የሌላቸው እዚህ እኛ ጋር መጥተው በነጻ ማለት ነው። መቼም ካርድ 200 ብር ማለት በጣም በጣም ርካሽ ነው። በዚህ ታክመው በዛም አማካኝነት ደግሞ እህቶቻቸውን በገጠር ከገጠር የሚመጡትን እህቶቻቸውን ይረዳሉ ማለት ነው።
በኮሌጁና በህክምና ማዕከሉ ለብዙዎች የስራ እድል መፍጠርም ችለዋል።
በኮሌጁ ውስጥ ወደ 26 የሚሆኑ በማዕከሉ ውስጥ ደግሞ ወደ 30 የሚሆኑ ሰራተኞች አሉ። ስለዚህ በትንሹም ቢሆን ትንሽ ሰው ስራ በመስጠት እንካፈላለን ብዬ አምናለሁ።
ከወጣትነት እድሜያቸው ጀምሮ በተማሩበት የህክምና ሙያ በተለያዩ ሀገሮች ሲያገለግሉ የቆዩት ዶክተር ትግስት በጡረታ ዘመናቸውም ቢሆን ረፍትን አልመረጡም።
መስራት ደስ ይለኛል። እኔ ካልሰራው መሞት ይመስለኛል። እና አንድ ነገር ጥቅም መስጠት አለብኝ። አለዛ በእውነት ቁጭ ማለት ሁሉ ጊዜ አልችልም። እኔ በነፃ ነው የምሰራው። በየቀኑ ጡረታዬን በየሀገሩ እየዞርኩ መደሰት ይችል ነበር። ግን እዚህ የመጣው በየቀኑ የምሰራው ደስታና እርካታ ስለማገኝበት ነው። እነዚህን ልጆች ምንም የማያውቁ ከባላገር የመጡ ልጆችን ተለውጠው እውቀት አግኝተው መሪ ሆነው ተመልሰው ሲሄዱ ማለት ይሄ ምንም ገንዘብ የማይከፍለው እርካታ ይሰጣል። ይሄ ነው የኔ እንግዲህ እርካታ። በተቻለኝ መጠን ለቤተሰቤም በአመት ውስጥ ጊዜ ይሰጣሉ። ቤተሰብ ልጆቼ ልጅ ልጆቼ እዚህ የሉም፣ ካናዳ ነው ያሉት እና በአመት ውስጥ ትንሽ ወራት ከነሱ ጋር ሄጄ ማሳለፍበት ጊዜ ይሆናል። ይሄ ትምህርት ቤትም ቀለል በሚልበት ጊዜ ያኔ እነሱ ጋር ሄጄ አሳልፈዋለሁ።
በሂደት የበጎ አድራጎት ተግባራቸውን በተለያዩ ክልሎችም የማዳረስ እቅድ እንዳላቸው የገለጹት ዶክተር ትግስት ግርማ ከተጋገዝን ኢትዮጵያን መለወጥ እንችላለን ይላሉ።
በእውነቱ እኔ ማለት የምፈልገው ሁሉም ውጭ ሀገር የሚኖር ኢትዮጵያዊ ተመልሶ አገሩን ልክ እንደኔ በእንደዚህ አይነት መንገድ ቢረዳ አገራችንን እናሳድግ እንችላለን። ችግሩ ከባድ ነው። እዚህ ሀገር መስራት ቀላል አልነበረም ለእኔም ቢሆን እዚህ መጥቶ እንደገና ይህን ሁሉ ማድረግ። ግን ምን ቀላል አለ በዚህ ዓለም ላይ? ሁሉ ነገር በትግል ነው የሚደረገው። ስለዚህ ሁላችሁም መታችሁ ስሩ። እና አገሪቷን አብረን እንለውጣት።
ትሙት ግድ የለም በሚል ርዕስ የህይወት ታሪካቸውን የሚያትት መጽሐፍም በ2012 ዓመተ ምህረት ለንባብ አብቅተዋል። መጽሐፉ ከልደታቸው አንስቶ ወደ ሀገራቸው በመመለስ ህልማቸውን እውን እስካደረጉበት ጊዜ ድረስ ያለው ታሪካቸው ተቀነጫጭቦ የሰፈረበት ነው። ከጡረታ በኋላ በአዲስ አበባ ያከናወኑ ላሉት የበጎ አድራጎት ስራቸው ከተለያዩ የሀገር ውስጥና የውጭ ተቋማት እውቅናና የምስክር ወረቀት አግኝተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ዝግጅታችን ይቀጥላል። በዚህ በአሜሪካ የፍሎሪዳ ግዛት 22 ሚሊዮን ሰዎች ይኖራሉ። ከአምስት ሰዎች አንዱ እድሜው ከ65 ዓመት በላይ ነው። ሞቃታማው አየር፣ ረከስ ያለ ዋጋ እንዲሁም አንዳንድ የጡረተኞች የሚኖሩባቸው የጋራ መኖሪያ ቤቶች የሚሰጡት አገልግሎቶች ጡረተኞቹን ወደ ፍሎሪዳ ይስባሉ። የአሜሪካ ድምጿ ዶራ መክዋርድ ከኦርላንዶ ያደረሰችንን ዘገባ ቆንጅታ ታቀርበዋለች።
ማዕከላዊ ፍሎሪዳ ዘ ቪሌጅስ በተሰኘው የጡረተኞች ሰፈር የሚኖሩ አሜሪካውያን እድሜውን ደገፋ ሰው ለመኖር ሐሳብ ያላቸው አይደሉም። ማይክል ሮሽ የኒው ጀርሲው ተወላጅ አንዱ ምሳሌ ናቸው።
መደነስ እወዳለሁ። በየምሽቱ የሙዚቃ ዝግጅት አለ። ያ ነው ወደዚህ የሳበኝ። በዚያ ላይ የተፈለገውን ያህል ማዳመጥ ይቻላል።
ሬይ ሄንሪ ደግሞ ወደ ፍሎሪዳ ሄደው መኖር የጀመሩት ከፒትስበርግ ነው።
ጠዋት ተነስቶ እዚህ መምጣት፣ ጓደኞችን ማግኘት፣ ትንሽ መደነስ፣ አንድ ሁለት መጠጥ መጠጣት፣ ጥሩ ምግብ ወዳላቸው ሄዶ መብላትና በሚቀጥለው ቀን ይህንኑ መድገም።
የቴክሳሷ ዴኒስ ሞሊና ደግሞ
እዚህ ያለው ሁሉም ነገር ጡረተኞች ማድረግ የሚፈልጉት ላይ ያተኮረ ነው። ምን አይነት ስሜት እንዳላቸው፣ ምን እንደሚያስደስታቸው፣ ምን አይነት ሙዚቃ እንደምንወድ፣ እንዲሁም ፍላጎታችን ምን እንደሆነ ወዘተ።
ዘ ቪሌጅስ በተባለው መንደር 80,000 የሚሆኑ ሰዎች ይኖራሉ። በዓለም ላይ ካሉ ትላልቅ የጡረተኛ መንደሮች አንዱ ነው። ጎልፍ፣ ብዛት ያላቸው ክለቦችና ሙዚቃ የሚቀርቡባቸው አደባባዮች አሉ። ሎረን ሪቺ ከጡረታ በፊት ኦርላንዶ ሰንትነል በተሰኘ ጋዜጣ ላይ አምደኛ ነበሩ።
ቦታውን በእድሜ የገፉ ሰዎች ዲዝኒ ሲሉ ይጠሩታል። ልክ ነው፣ እንደዛ ነው። እንደዚህ ባለ ስፍራ መኖር የሚፈልጉ ሰዎች አሉ። ሌሎች ደግሞ ለቤተሰብ ትኩረት የሚሰጡ ሰዎች አሉ። እነርሱ የልጅ ልጆቻቸውን ከሚያዩበት አካባቢ ሳይርቁ ይኖራሉ።
ሌሎች እድሜያቸው የገፋና ጸጥ ያለ ኑሮ መኖር ለሚሹ ደግሞ በመቶዎች የሚቆጠሩ አማራጮች አሉ። ሻረን ውተን በፍሎሪዳ ቤት አሻሻጭ ናቸው። እንዲህ ሲሉ ያስረዳሉ።
እያንዳንዱ እንደ ምርጫው ሊሆኑ የሚችሉ በርካታ መኖሪያ መንደሮች አሉ። አንድ መንደር ለአንዱ ላይ መቸው ይችላል፣ ሌላ ሰው ደግሞ ሊወደው ይችላል።
ባርብራ ዌስ ሃርተርን በተባለው መንደር የሚመቻቸውን ቦታ አግኝተዋል። ለመልካም የአየር ጸባዩ፣ ከሰዎች ጋር ስላለው መልካም ግንኙነት እንዲሁም ራሳቸውም ሕይወትን በአዲስ መንገድ እንደገና ለመኖር ነው ቦታውን የመረጡት።
ስፖርት፣ የሥነ ጥበብ ሥራዎች፣ የካርታ ጨዋታዎች የመሰሉ ከመቶ በላይ ጊዜ ማሳለፊያዎች አሉ። በተለምዶ በወጣቶች ብቻ የሚዘወተሩ ነገር ግን ለጡረተኞች የሚሆኑ ጊዜ ማሳለፊያዎችም እዚህ አሉ።
በዚህ በተከለለ ግቢ መኖር የሚሰጠው የደህንነት ስሜትም አንዱ ተመራጩ ነገር ነው። ባርብራ በዚህ ላይ የሚያክሉት ነገር አለ።
We have buttons in our homes.
ቤታችን ውስጥ መጥሪያ አለ። ታዲያ ድንገተኛ ችግር ከገጠመን መጥሪያውን መጫን ነው። ሰዎች ወዲያው ይመጣሉ።
አሁን ባርብራና የዘጠና ዓመቱ የእድሜ ባለጸጋ ባለቤታቸው 30 ዓመታት ካሳለፉበት የጡረታው መንደር ወጥተው ረጋ ወዳለውና የልጅ ልጆቻቸውን ወደሚያገኙበት ወደ ሜይን ክፍለ ግዛት ሊመለሱ ተዘጋጅተዋል።
Let's be honest, you're not going to stay healthy forever.
እውነቱን እንነጋገር ካልን ለዘላለም ጤነኛ ሆኖ መኖር አይቻልም። ትንሽ ችግር ሲገጥም ቤተሰቦችሽ በአቅራቢያው ይገኛሉ።
ባርብራ ለብዙ ዓመታት የኖሩበትን ስፍራ በመልቀቃቸው ሐዘን እየተሰማቸው አይደሉም። በ87 ዓመታቸው አዲስ የህይወት ምዕራፍ ለመጀመር እድሉን በማግኘታቸው ደስ ብሏቸዋል።
በዚሁ ለምሽቱ የያዝናቸውን ዝግጅቶች እናጠናቀቃለን። በማቀናበር አብሮን ከቆየው ኤልያስ አስማረ፣ በዋና አዘጋጅ ጽዮን ግርማ እንዲሁም ዝግጅቶቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሻውት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ ያሏችሁን አስተያየቶች በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ማድረሳችሁን አትርሱ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና ደሩ። Thank you.